ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ጥር 12 2015 ዓ.ም ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመት ሰጡ። ለአማራ ልማት ማህበር ለማዋጣት ፈቃደኛ ያልሆኑ አርሶ አደሮች መታሰራቸውን ገለጹ። የኤርትራ ኃይሎች ከትግራይ የተለያዩ ከተሞች መውጣት መጀመራቸውን የዓይን እማኞች ለአሜሪካ ድምጽ ገለጹ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በሶማሊያ ደቡባዊና ማዕከላዊ ክፍለ ግዛቶች ባካሄድነው ጥቃት 69 የአልሸባብ ታጣቂዎችን ገድለናል ሲሉ የሀገሪቱ ወታደራዊ ባለስልጣናት ተናገሩ። የሶማሊያ የመከላከያ ሚኒስቴር ቃል አቀባይ ብርጋዴር ጄኔራል አብዱላሂ አሊ አኖድ ትናንት ሐሙስ በሰጡት መግለጫ ብሔራዊው የጦር ሰራዊታችን የጎሳ ሚሊሻዎችና ዓለም አቀፍ አጋሮቻችን በመካከለኛው ሸበሌ ክፍለ ግዛት በህብረት ባደረሱት ጥቃት ቢያንስ 49 ታጣቂዎችን ገለዋል፣ መሳሪያዎችም ተማርከዋል ብለዋል። ባለፈው ማክሰኞ ደግሞ የአልሸባብ ታጣቂዎች ሞቃዲሾ አቅራቢያ የሚገኝ የጦር ሰፈር ላይ ጥቃት አድርሰው አንድ የሰራዊት አዛዥ ጨምሮ ቢያንስ 7 ሰዎችን እንደገደሉ መዘገቡ ይታወሳል። ጥቃቱ የደረሰው የሶማሊያ መንግስት ሀረርዴሬን ጨምሮ ሽብርተኛው ቡድን ይዟቸው የነበሩ ስትራቴጂያዊ የጠረፍ ከተሞችን አስለቅቀን ታሪካዊ ድል ተቀዳጅተናል ባለ ማግስት እንደነበረም የሚዘነጋ አይደለም። የሶማሊያ መንግስት ኃይሎች ትናንት ሐሙስ ከባይደዋ በስተሰሜን 30 ኪሎ ሜትር ርቀት ላይ በሚገኝ አካባቢ በአልሸባብ ተዋጊዎች ምሽግ ላይ ባደረሱት ሌላ ጥቃት ቢያንስ 20 ታጣቂዎችን እንደገደሉ ነው የክፍለ ግዛቷ ባለስልጣናት የተናገሩት። በሰሜን ማዕከላዊ ናይጄሪያ ቤኑ ክፍለ ግዛት የሀገር ውስጥ ተፈናቃዮች መጠለያ አቅራቢያ ታጣቂዎች ትናንት ሐሙስ ማታ ቢያንስ የ8 ሰዎችን ሕይወት ማጥፋታቸው ተገለጸ። የተወሰኑትን የገደሏቸው አንገታቸውን በመቅላት መሆኑን ነው ባለስልጣናት ያስታወቁት። ቲሞቲ ኦቢዡ ከአቡጃ ናይጄሪያ ያደረሰን ዘገባ አለ፣ ስመኝሽ የቆየ ታቀርበዋለች።
የቤኑ ግዛት የጸጥታ አማካሪ የሆኑት ፖል ሄምባ መቀመጫውን በሌጎስ ላደረገው ቻናልስ ቲቪ እንደተናገሩት ከጠዋቱ 3 ሰዓት አካባቢ የተፈጸመው ጥቃት የደረሰው አባጋና ከተሰኘው የሀገር ውስጥ ስደተኞች መጠለያ ጣቢያ ባሻገር በሚገኘው የማኩርዲ ከተማ ነው። ሄምባ እንደሚሉት ጥቃት አድራሾቹ የአንዳንዶቹን ተጎጂዎች አንገት በመቅላት ነው ግድያውን የፈጸሙት። ሁኔታውን በተመለከተ አርብ ዕለት የአሜሪካ ድምጽ ያነጋገራቸው የቤኑ ግዛት ፖሊስ ቃል አቀባይ ያርሳውሴ ተከታዩን ብለዋል።
በአሁኑ ሰዓት ማረጋገጥ የምችለው ትናንትና ማታ ጥቃት ደርሶ እንደነበረ ነው። የተወሰኑ ሰዎች ሙተዋል፣ የተወሰኑ ጉዳት ደርሶባቸዋል። ኮሚሽነሮቹ ራሱ ወደ ቦታው እየሄዱ ነው። ምናልባት ከሁለት ሰዓታት በኋላ ሁኔታውን ከቦታው አጣርተው ይነግሩኛል።
እስካሁን ለጥቃቱ ኃላፊነቱን የወሰደ ቡድን ባይኖርም ባለስልጣናት ግን የፉላኒ ብሔር እረኞች ሊሆኑ እንደሚችሉ ይጠረጥራሉ። በሰሜን ምዕራብና በማዕከላዊ ናይጄሪያ በተለይም በቤኑና አጎራባቹ ናሳሯ ግዛት ገበሬዎችና እረኞች በመሬትና በንብረት ምክንያት በተደጋጋሚ ይጋጫሉ። በአባጋና መጠለያ ጣቢያ አቅራቢያ የደረሰው ጥቃት በሁለት ዓመት ውስጥ ሁለተኛው ሲሆን እንደ አውሮፓውያን አቆጣጠር በ2021 በደረሰው ጥቃት የ7 ሰዎች ህይወት መጥፋል መስፋቱ ይታወሳል።
የአፍሪካን የክትባት ምርት ለማሳደግ በተያዘ ጥረት የሴኔጋል ፓስተር ኢንስቲትዩት የ50 ሚሊዮን ዶላር ድጋፍ ማግኘቱ ተዘግቧል። ለሴኔጋሉ የጤና ምርምር ተቋም በቀጣዮቹ 10 ዓመታት ውስጥ የሚጠናቀቀውን የገንዘብ ድጋፍ የሚሰጠው የወረርሽኞች ዝግጁነት ጥምረት የተባለው ዓለም አቀፍ ተቋም ሲሆን ስምምነቱ መፈረሙን ትናንት ሐሙስ ይፋ አድርጓል። መቀመጫውን ኖርዌይ ያደረገው ዓለም አቀፍ ህብረት በታዳጊ ሀገሮች ክትባት አምራች ተቋማትን በመመስረት ላይ ሲሆን ዓላማውም ወደፊት ለሚከሰቱ ወረርሽኞች ተቀማጭ ክትባቶችን ዝግጁ ለማድረግ መሆኑ ተመልክቷል። ለሴኔጋሉ ፓስተር ኢንስቲትዩት በቀጣዮቹ 3 ዓመት ውስጥ የሚሰጠው የመጀመሪያው 15 ሚሊዮን ዶላር ማዕከሉ ለመደበኛና ለወረርሽኞች ክትባቶች ማምረቻዎችን ለመገንባት እንዲችል መሆኑ ተጠቁሟል። የኮቪድ-19 ዓለም አቀፍ ወረርሽኝ በተቀሰቀሰበት ጊዜ አፍሪካ እንደ ሌሎቹ የዓለም ደሃ አካባቢዎች በቂ የክትባት አቅርቦት ያላገኘች እንደነበረ ሲታወስ፣ ያም አህጉሪቱ የራሷን ክትባት አምርታ መዘጋጀት እንደሚኖርባት አጉልቶ ማሳየቱን ዘገባው አያይዞ አውስቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቦይንግ ኩባንያው በ737 ማክስ ጀቶቹ ላይ ከደረሱት የመከስከስ አደጋዎች በተያያዘ በቀረበበት ክስ ፍርድ ቤት እንዲቀርብ አንድ የፌዴራል ፍርድ ቤት ዳኛ ትዕዛዝ ማስተላለፋቸው ተሰማ። ውሳኔው ቦይንግ ላለመከሰስ በድርድር ያገኘውን ስምምነት አደጋ ላይ የሚጥል እንደሆነ ተጠቁሟል። የቴክሳሱ ፌዴራል ፍርድ ቤት ዳኛ ቦይንግ ፍርድ ቤት እንዲቀርብ ውሳኔውን ያስተላለፉት የአደጋዎቹ ሰለባዎች ቤተሰቦች መንግስት መጀመሪያ ሳያሳውቀን ከቦይንግ ጋር ስምምነት ላይ በመድረሱ መብታችንን ጥሷል በማለት መክሰሳቸውን ተከትሎ ነው። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛው ሪድ ኦካነር ጥር 18 ቀን ቦይንግ ተከታዩን ፎርት ወርት ከተማ በሚገኘው ፍርድ ቤት እንዲያቀርብ ትዕዛዝ አስተላልፈዋል። የቦይንግ ቃል አቀባይ በጉዳዩ ላይ የምንሰጠው አስተያየት የለም ነው ያሉት። ክስ መመስረቱን ያልተቃወመው ሆኖም ከቦይንግ ጋር ያደረገው ስምምነት በድጋሚ እንዳይከፈትና እንዳይታይ ሲከላከል የነበረው የፍትህ ሚኒስቴርም በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ይህ የዳኛው ውሳኔ ቦይንግ ክስ እንደሚመሰረትበት ዋስትና የማይሰጥ መሆኑ የተገለጸ ቢሆንም በአደጋው ምክንያት ሕይወታቸው ካለፈው 346 ሰዎች መካከል የጥቂቶቹን ዘመዶች የወከሉት ጠበቆች ዋናው ግባቸው እሱ መሆኑን ተናግረዋል። ከነዚህ ጠበቆች መካከል አንዱ የሆኑት ፖል ካሴል የፍትህ ሚኒስቴሩ ክሱ ከተመሰረተ ወይም የተጎጂዎች ቤተሰቦች ቃላቸውን ይሰጡበታል ተብሎ ከሚጠበቀው ችሎት በኋላም ቢሆን ላደረገው ስምምነት ሊቆም ይችላል ብለዋል። የአደጋው ሰለባዎች ቤተሰቦች ደግሞ መንግስት ስለ ድርድሩ ሳያሳውቀን በሚስጥር ከቦይንግ ጋር ስምምነት ላይ ደርሷል ሲሉ ይወነጅላሉ። ከስምምነቱ የተገኘው አብዛኛው ገንዘብ የቦይንግ ማክስ አውሮፕላኖች ለሁለት ዓመታት እንዳይበሩ በመታገዳቸው የተነሳ አውሮፕላኖቻቸውን መጠቀም ላልቻሉ አየር መንገዶች ነው የተሰጠው። ቦይንግ 243 ሚሊዮን ዶላር በቅጣት መልክ ለመክፈልና ለተጎጂ ቤተሰቦች ካሳ የሚውል የ500 ሚሊዮን ዶላር ፈንድ ለማቋቋም ተስማምቶ እንደነበረም ይታወሳል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ምዕራባውያኑን የሀገራቸውን አጋሮች የጦር መሳሪያ እርዳታውን ፈጠን ብላችሁ ላኩልን ሲሉ ተማጽኖ አቀረቡ። ዜሌንስኪ ጥሪውን ያሰሙት ጀርመን በሚገኘው የዩናይትድ ስቴትስ የአየር ኃይል ሰፈር ለተሰበሰቡት የሀገራቸው ለጋሾች በቪዲዮ ባሰሙት ንግግር ነው። ጉባኤተኞቹ ሩሲያ ከአንድ ዓመት በፊት የከፈተችባትን ወረራ በመመከት እየተዋጋች ያለችውን ዩክሬንን ለመርዳት የሚመረጠው መንገድ የትኛው እንደሆነ በመመካከር ላይ ናቸው። ለጋሾች ምን ያህል ታንክ እንስጥ በማለት ድርድር ውስጥ ሳይገቡ መላክ ይጀምሩ ሲሉ ዜሌንስኪ አሳስበዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ለለጋሾቹ ሀገሮች ባሰሙት ንግግር ይህ ለዩክሬን ወሳኝ ወቅት ስለሆነ ጠቀም አድርገን እጃችንን መዘርጋት አለብን ሲሉ አሳስበዋል። የዩክሬን ሕዝብ፣ ክሬምሊን እና ታሪክ አይናቸው እኛ ላይ ነው ብለዋል የመከላከያ ሚኒስትሩ። በጉባኤው ላይ መላውን የኔቶ አባል ሀገሮች ጨምሮ የ50 ሀገሮች መልእክተኞች ተገኝተዋል። ከጉባኤው አስቀድሞ ጀርመንና ዩናይትድ ስቴትስ ዩክሬን ጠየቀቻቸውን ታንኮች መላክ ላይ ቁርጡን ሳይናገሩ ቆይተው ነበር። ዘለንስኪ ሀገራቸው የሚያስፈልጋት ዘመናዊ ታንክ መሆኑን በግልጽ አስታውቀዋል። ትላንት ማታ ባሰሙት ንግግር ቁርጥ ያለ ውሳኔያችሁንና ከዩናይትድ ስቴትስ ደግሞ ጠንካራ ወታደራዊ ድጋፍ እንጠብቃለን ሲሉ አሳውቀዋቸዋል። ሩሲያ በበኩሏ ትናንት ባወጣችው መግለጫ ለዩክሬን ተጨማሪ ታንክ ቢላክ በጦርነቱ ይዞታ ላይ የሚያመጣው ለውጥ አይኖርም ብላለች። ዩናይትድ ስቴትስ ከ2.5 ቢሊዮን ዶላር በላይ የሚገመት የጦር መሳሪያ ድጋፍ ለዩክሬን እንደምትልክ አስታውቃለች። ይህ ተጨማሪ የጦር መሳሪያ ድጋፍ ግን ታንክ የሚጨምር አይደለም። በመጨረሻም ግዙፉ የቴክኖሎጂ ኩባንያ የጉግል እናት ኩባንያ የሆነው አልፋቤት 12,000 ሰራተኞቹን ከስራ ሊቀንስ መሆኑን በዛሬው ዕለት አስታውቋል። ይህም ከአጠቃላይ የኩባንያው ተቀጣሪ የሰው ኃይል ውስጥ 6% የሚሆነው ነው። ተቋሙ ዛሬ ለሰራተኞቹ በላከው የኢሜይል መልእክት ላይ ዋና ስራ አስፈጻሚው ሱንዳር ፒቻይ ኩባንያው ባለፉት 2 ዓመታት አስደናቂ እድገት በማሳየቱ አዳዲስ ሰራተኞችን የቀጠረው ዛሬ እየተጋፈጥነው ካለው የተለየ በሆነ የኢኮኖሚ እውነታ ነበር ሲሉ ተናግረዋል። ኩባንያው ዛሬ ላለበት ሁኔታ እንዲደርስ ላደረጉት ውሳኔዎች ሙሉ ኃላፊነቱን እንደሚወስዱም አስታውቀዋል። ፒቻይ ባሰራጩት ኢሜይል ላይ እንደገለጹት ከስራ የመቀነስ ውሳኔው የተላለፈው የኩባንያው ሰራተኞችና ኃላፊነታቸው ጉግል ቅድሚያ ከሚሰጣቸው ጉዳዮች ጋር የተጣጣሙ መሆናቸውን ለማረጋገጥ ተቋሙ በሚሰጣቸው አገልግሎቶችና ምርቶች ዙሪያ ጠንከር ያለ ምርመራ ከተካሄደ በኋላ መሆኑን አስረድተዋል። ፒቻይ በዚሁ የኢሜይል መልእክታቸው ላይ ከስራ የተቀነሱ የአሜሪካ ተቀጣሪዎች ውሳኔውን እንዲያውቁ መደረጉን የገለጹ ሲሆን በሌላ ሀገር ላሉ ሰራተኞች ግን በየሀገሩ ባሉ ህጎችና መመሪያዎች ምክንያት ረዘም ያለ ጊዜ ሊወስድ እንደሚችል አስታውቀዋል። ይህ የጉግል ውሳኔ ይፋ የተደረገው እንደ ፌስቡክ እና የኢንስታግራም እናት ኩባንያ የሆነው ሜታ፣ ትዊተር፣ ማይክሮሶፍት እና አማዞንን የመሳሰሉ ሌሎች ትልልቅ የቴክኖሎጂ ኩባንያዎችም በሺዎች የሚቆጠሩ ሰራተኞቻቸውን እንደሚያሰናብቱ ባሳወቁበት ሳምንት መሆኑ ነው። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 12 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደሚሆነው የዕለቱ አብይ ርዕስ ዘገባ እንለፍ። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመት ሰጡ። ሰሞኑን ከኃላፊነት በተነሱ 3 ሚኒስትሮች ቦታ ተተኪ ሚኒስትሮችን የሾሙት ጠቅላይ ሚኒስትሩ ለብሔራዊ ባንክና ለጠቅላይ ሚኒስትር ጽህፈት ቤት የተለያዩ ኃላፊነቶችም አዳዲስ ሹመቶችን መስጠታቸው ታውቋል። ሹመቱን በተመለከተ የአሜሪካ ድምጽ አስተያየታቸውን የሰጡ የኢኮኖሚ ባለሙያዎች ፕሮፌሰር አለማየሁ ገዳና አቶ ዋሲሁን በላይ የሀገሪቱን የገንዘብ ስርዓትና የኢኮኖሚ የሚቆጣጠር ክፍል ነው ያሉት ብሔራዊ ባንክ ከሌሎች ዘርፎች በተለየ መልኩ ፖለቲካዊ ተጽዕኖ ውጪ መሆን እንዳለበት ይገልጻሉ። ይህ ካልሆነ ኢኮኖሚያዊ ችግሮችን ሊያስከትል ይችላል ብለው እንደሚሰጉም አስታውቀዋል። ኬኔዲ አባተ ዝርዝር አለው።
ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመቶችን ስለመስጠታቸው ጽህፈት ቤታቸው በዛሬው ዕለት አስታውቋል። ጠቅላይ ሚኒስትሩ በቅርቡ ከኃላፊነታቸው በተነሱ የካቢኔያቸው አባላት ምትክ ዶክተር አለሙ ስሜን የትራንስፖርትና ሎጂስቲክስ ሚኒስትር፣ ኢንጂነር ሀብታሙ ተገኘን የማዕደን ሚኒስትር፣ ዶክተር ግርማ አመንቴን ደግሞ የግብርና ሚኒስትር አድርገው በመሾም የህዝብ ተወካዮች ምክር ቤት እንዲያጸድቅላቸው ጠይቀዋል። ሌሎች ተጨማሪ ሹመቶችንም የሰጡት ጠቅላይ ሚኒስትር አብይ ከፍተኛ የኢኮኖሚ አማካሪያቸው የነበሩትን አቶ ማሞ ምህረቱን ከጥር 10 2015 ዓ.ም ጀምሮ የብሔራዊ ባንክ ገዥ ሆነው እንዲያገለግሉ ሾመዋል። ዛሬ ይፋ በሆኑ አዳዲስ ሹመቶች መሰረት ወይዘሮ ዓለም ጸሃይ ጳውሎስ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር፣ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር፣ አምባሳደር ታዬ አጽቀሥላሴ የጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ ሚኒስትር፣ አቶ መለስ አለሙ ደግሞ በሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ የዘርፍ አስተባባሪ ሆነው መሾማቸው ታውቋል። ጠቅላይ ሚኒስትሩ ከሰጧቸው ሹመቶች መካከል የብሔራዊ ባንክ ሹመት የበርካታ ዓለም አቀፍ መገናኛ ብዙሃንን ቀልብ የሳበ ሆኗል። ይህ የሆነው የብሔራዊ ባንክ ስራ የሀገሪቱን የገንዘብ ስርዓትና ኢኮኖሚ የሚቆጣጠርና የሚመራ ዘርፍ በመሆኑ እንደሆነ የሚገልጹት የኢኮኖሚ ተንታኞች ቦታው ከዘርፉ ብቃትና ከፍተኛ ልምድ በተጨማሪ ገለልተኝነትን እንደሚፈልግ ያብራራሉ። በመሆኑም ከፖለቲካዊ ተጽዕኖ ነጻ ሊሆን ይገባል በማለት ይሞግታሉ። ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ናቸው።
ምንድን ነው የምትሰራው ብለህ ስራውን ስታይ እዚህ ጋር የሚሰራው አንደኛ ዋናው የዋጋ ማረጋጋት ነው፣ ስራው ኢንፍሌሽን ማለት ነው። ይሄ ደግሞ ይሄ ከሞኒተሪ ፖሊሲ ጋር ይያያዛል። ዝም ብለህ ብሩን ካተምከው ያው ኢንፍሌሽን ነው የሚሆነው። ስለዚህ እዚህ ቦታ ላይ መሆን ያለበት ማክሮ ኢኮኖሚስት፣ ሞኒተሪ ኢኮኖሚስት ወይ ፋይናንሻል ኢኮኖሚስት ነው። ሌላ ዋናው ስራው ደግሞ ባንክ ሱፐርቪዥን እና ሬጉሌሽን ነው። ዋናው እንግዲህ ከፖሊሲ አንጻር ስታየው ኤክስቼንጅ ሬት ፖሊሲ፣ የብር ዋጋ ተመኑን በሚመለከት፣ የባንኮች ወለድን በሚመለከት፣ በምን ያህል ብሩ ኢኮኖሚ ውስጥ ንክተት አንክተት፣ እናበድር ለመንግስት አናበድር የሚሉ እነዚህ አይነት የፖሊሲ ጉዳዮች የብሔራዊ ባንክ ኃላፊነት ነው። ሁለተኛው የብሔራዊ ባንክ ስራ የባንኪንግ ሱፐርቪዥን ኤንድ ሬጉሌሽን ነው። ይሄ ደግሞ እንደምታውቀው ኢንክሪዚቭሊ ዲጂታላይዝድ እየሆነ ነው። ስለዚህ የተለመደው ዝም ብለህ ብራንች ባንኮችን እና ምናምን ሬጉሌት ብቻ ማድረግ ሳይሆን ፋይናንሻል ቴክኖሎጂ እንዴት ነው ባንኪንግ ሞዴሉን የሚለውጠው፣ እንዴት ነው የምመራው፣ እንዴት ነው ሬጉሌት የማደርገው የሚባለው ራሱ የራሱን እውቀት ይጠይቃል። እኚህ ሰው የንግድ ህግ ነው ያጠኑት፣ ገባ? የንግድ ህግ እና ኢኮኖሚ በጣም ነው የሚለያየው። በጣም በጣም ዓለም ባንክ የሰሩት በዚሁ በንግድ ህግ ነው። ስለዚህ በእኔ እምነት የፖለቲካ ሹምነት ነው እንጂ የፕሮፌሽናል ሹመት አይደለም፣ እንደተለመደው ማለት ነው።
በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው ሌላው የምጣኔ ሀብት ባለሙያ አቶ ዋሲሁን በላይ ደግሞ የብሔራዊ ባንክ ገዥነት ቦታ የካበተ የኢኮኖሚክስ ሙያ የሚፈልግ ስለሆነ በጥንቃቄ መመራት አለበት ብለዋል።
የብሔራዊ ባንክ ገዢ ማለት በጣም ባለ ትልቅ ፓወር ማለት ሞኒተሪ ፖሊሲን የሚመራ ስለሆነ ማለት እንግዲህ አንድ ሀገር ኢኮኖሚ በሞኒተሪ ፖሊሲ ነው በጣም የሚቆመው። ስለዚህ ሞኒተሪ ፖሊሲ የሚመራበት በብሔራዊ ባንክ በስም ደረጃም ካየው ገዢ ነው አለ ቦርዱ ራሱ። ስለዚህ ገቨርነር ነው የትኛውም ሀገር ላይ በጣም ፓወር ያለው። ለአንዳንድ ኢኮኖሚስቶች እንደውም እንደ ኩራት ነው የሚቆጠረው። በቃ የዛች ሀገር የብሔራዊ ባንክ ገቨርነር ነበር ገሌ ከተባለ ወይ በጣም እስኪል ያላቸው ሰዎች የሚቀመጡበት፣ ከዛ ደግሞ ምን ተብሎ ይታሰባል ኢንዲፔንደንት ነው ተብሎ ይታሰባል። ሚኒስትር ማይባለው እኮ ለዛ ነው። ሚኒስትር ከሆነ ኤክስኪዩቲቭ በዲ እየሆነብህ ይመጣል ማለት ነው። ገቨርነር የሚል ስም የምትሰጠው ከኤክስኪዩቲቭ በዲ ወጣ ያለ ኢንዲፔንደንት እንዲሆን ስለሚያስፈልግ ነው። በዚህ እኛ ሀገር ውስጥ የነበሩ አለፍ አለፍ ያሉ ብሔራዊ ባንክ ገዢዎችን ብትመለከት ጣልቃ ገብነቶች የነበሩበት ነው። ጣልቃ ገብነቱን እያስታመሙ ሲሄዱ ነበር እንጂ እንግዲህ ማንም ሰው ማየት ይችላል። ጉግል ላይም ኦልሞስት ከ16 ዓመት በላይ ልምድ እንዳላቸው ያሳያል። እንደ በፕሮፋይል ደረጃ ኢንተርናሽናል ትሬድ ላይ፣ ህግ ላይ፣ ፕራይም ሚኒስቴር ኦፊስ ላይ የሲኒየር የፖሊሲ አድቫይዘር እንደነበሩ፣ ለኢትዮጵያ ወርልድ ትሬድ ኦርጋናይዜሽን ላይ ላላት ኢንቮልቭመንት እንደ ኔጎሽተር ሆነው የሚቀርቡት እሳቸው ናቸው። እንግዲህ በወርልድ ባንክም ፕሮግራም መሰረት ኢትዮጵያ ውስጥ ያሉት የሎጂስቲክም ሌሎችም ስራዎች ላይ እንቅስቃሴ እንዳላቸው ያሳያል። በፕሮፋይል ደረጃ ያሳያል። ግን በጣም ፒውር ኢኮኖሚ ስራዎችን ነው ሲሰሩ የነበረው ብሎ ለመናገር ትንሽ የሚቀር ይመስለኛል። ከንብም አንጻር ግን ኦልሞስት ባላቸውም እድሜ 16 ዓመት በላይ የስራ ልምድ ያላቸው ናቸው። ምናልባት ኢንስቲትዩሽኑ ተቋም ላይ ያሉ ሰዎች የሚያግዟቸው ከሆነ ምናልባት ሊሰሩ ይችላሉ።
በኢትዮጵያ ለብሔራዊ ባንክ ገዥነት ፖለቲካዊ ተሳትፎ ያላቸውን ባለስልጣናት መሾም የተለመደ መሆኑን ያስታወሱት ፕሮፌሰር አለማየሁ ገዳ የዓለም አቀፍ የገንዘብ ተቋማትም ይሁኑ መንግስት በብሔራዊ ባንክ ላይ ሊፈጥሩ የሚችሉትን ተጽዕኖ በማብራራት ይህን መቋቋም ካልተቻለ በቀጣይነት ያስከትላል ያሉትን መዘዝም አብራርተዋል።
እንግዲህ የብሔራዊ ባንክ ኃላፊነት ኢንፍሌሽን ነው። ዋናው ፕራይስ የተረጋጋ ፕራይስ ማድረግ፣ ባንኮች በሰላማዊ ሁኔታ ፋይናንሻል ሴክተሩ እንዲንቀሳቀስ ማድረግ፣ ይሄ ነው እንግዲህ ኃላፊነቱ ናው። ይህንን በሚመለከት ስለዚህ ከወርልድ ባንክ ከማይን ሜፍም ጋር ምን ኔጎሽት የሚያደርገው እሱ ነው ማለት ነው። ይሄ ማለት ምን ማለት ነው? እኔ የሚያስፈራኝ ማለት ነው አስሎንጋስ ለመንግስት ብድር እስከሰጡ ድረስ ዲቫሉዌሽን አድርጉ ሲሉ ትሪከበል ይችላል። ኢንተረስት ሬቱን ዲሬጉሌት አርገው ለከ በማርኬት ይወሰን ሲሉ ትሪከበል ይችላል። ወል ባንክ አይኤምኤፍ ነው የሚፈልጉት። እና እነዚህ ሰዎች ደግሞ ገና ሲመጡ ፋይናንሻል ታይምስ ሳይቀር እና ቶማሞን ቴክኖክራቶች መጡ ይላሉ ሲያዳምቋቸው ነበር እነዚህ ኢንስቲትዩሽኖች። ስለዚህ ምን ነው የሚያስፈራኝ? ተንደርድረው ነው በብራን ስትመት ከነዚህ ከአይኤምኤፍ እና ከረድባ ጋር ተስማምተው ኢቫሉሽን እና ዲሬጉሌሽን አድርገው አገሩን ኢንፍሌሽን በኢንፍሌሽን እንዳያደርጉት ትንሽ ስጋት አለኝ። ምክንያቱም ኢንፍሌሽን ገባ ያው ሰውን በጣም ድሃውን በጣም ነው የሚጎዳው።
አቶ አስዩን በላይ በሰጡን አስተያየት ደግሞ የብሔራዊ ባንክ ገዢ ገለልተኝነታቸው መጠበቅ እንዳለበት በአጽንኦት ገልጸዋል።
የብዙ አቅሞች ትርክም መሆን አለበት። ብሔራዊ ባንክ በጣም ብዙ ልምድ ቢፈጥ ኢኮኖሚክስ ቲዮሪን ታመጣለህ፣ የዓለም አቀፍ ጫናዎችን ውስጡ ትጨምርበታለህ። ከዛ ደግሞ እዚህ ሀገር ውስጥ ያለው ነባራዊ ሁኔታ እያየ ነው የምትመራው። ሎጂኩን ከነባራዊ ሁኔታ ጋር ማጣጣማል። የውጭ ጫና መጥቶ የውጭ ምንዛሬ ግብይቱን ፍሎት ማድረግ አለብህ፣ በገበያ እንዲመራ ማድረግ አለብህ ቢልህ ምንድን ነው የኛ ሀገር እንደዚህ እንደዚህ ኢንፍሉዌንስ ሊፈጠርበት ይችላል ብለህ ቻሌንጅ ማድረግ የሚችል አቅም ያለው ሰው በጣም ያስፈልግ፣ በጣም በጣም ልምድ የሚፈልግ ቦታ። ሁለተኛ ደግሞ ኢንዲፔንደንሲ ደግሞ እንዲኖረው ያስፈልግ። እንደ ሌላው ሴክተር እየደወልክ እንደዚህ አድርግ እንደዚህ እንደዚህ መደረግ አለበት ይህኛውን ለምን አላደረግም ብለህ ሲሪየስ ጫና የምትፈጥረበት አይነት ሴክተር እንዳልሆነ ይሰማኛል። አንዴ ብራትን አንዴ ገንዘብን የመግዛት አቅም አዳክም፣ አንዴ ወለድን ከፍ አድርግ ዝቅ አድርግ ልትል አትችልም። በቃ ብሔራዊ ባንክ ላይ በሎጂክ ነው የምትመሩ። ስለዚህ ምንድነው ጫና እንዳይፈጠር ኢንዲፔንደንሲ መስጠት ደግሞ ያስፈልጋል። ሁለቱም ፕሪንሲፕሎች አሟልተና ወይ ሰዎች የምታመጣው የሚለው በጣም መሰረታዊ ነው።
የውጭ ባንኮችን ወደ ኢትዮጵያ ለመጋበዝ እንቅስቃሴዎች እንደተጀመሩ ይፋ በሆነበት በዚህ ወቅት ነው ዶክተር ይናገር ደሴ ከብሔራዊ ባንክ ገዥነታቸው መልቀቃቸው የታወቀው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከጥቂት ወራት በኋላ የብሔራዊ ባንክ ገዥ ሆነው በመሾም ከአራት ዓመት በላይ ያገለገሉት ዶክተር ይናገር እንደ ሌሎቹ ባለስልጣናት ሁሉ ኃላፊነታቸውን በራሳቸው ፈቃድ ስለመልቀቃቸው አሊያም በመንግስት ስለመነሳታቸው የታወቀ ነገር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ለአማራ ልማት ማህበር ለማዋጣት ፈቃደኛ ያልሆኑ አርሶ አደሮች መታሰራቸውን ገለጹ። በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የይነሳ ቀበሌ ነዋሪዎች ለአማራ ልማት ማህበር በግዳጅ መዋጮ እንዲከፍሉ መገደዳቸውን ገልጸዋል። ቅሬታቸውን ለክልሉ መንግስት ለማቅረብ ከተመረጡ 12 ሰዎች መካከል ሁለቱ መታሰራቸውን የአሜሪካ ድምጽ ያነጋገራቸው አርሶ አደሮች ተናግረዋል። ፈቃደኝነታቸውን ያላሳዩትም ማህበሩ ከዚህ ቀደም በሰበሰበው መዋጮ ሰራዋለሁ ያለውን ልማት ባለመስራቱ መሆኑን ተናግረዋል። በተጨማሪም አሁን ከዚህ ቀደም በአባልነት ከሚከፍሉት የተጋነነ ክፍያ መጠየቃቸውንም አመልክተዋል። የዞኑ የአልማ ጽህፈት ቤት ኃላፊ አቶ ባንቴ ታደሰ ተፈጸመ የተባለው ድርጊት ከማህበሩ አላማና ደንብ ውጪ በመሆኑ ችግሩን እንደሚፈቱ ተናግረዋል። አስቴር ምስጋናው ተጨማሪ አላት።
ቁጥራቸው ወደ 100 የሚጠጋ ከምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የነሳ 3ቱ ቀበሌ ለአቤቱታ ባህር ዳር እንደመጡ የሚናገሩ አርሶ አደሮች ለክልሉ ከፍተኛ አመራሮች ቅሬታቸውን እንዲያቀርቡ ውክልና እንደተሰጣቸው ገልጸዋል። ቅሬታ አቅራቢዎቹ የአካባቢው አመራሮች ብለው በስም ጭምር የጠቀሷቸው የመንግስት የስራ ኃላፊዎች ለአማራ ልማት ማህበር በግዳጅ የአባልነት መዋጮ እንዲከፍሉ እንዳስገደዷቸው ይናገራሉ። በነዋሪው የተመረጡ 12 ቅሬታ አቅራቢዎች በየደረጃው ላሉ አመራሮች ቅሬታ ለማቅረብ እንቅስቃሴ ቢጀምሩም ሁለቱ መታሰራቸውን አርሶ አደር ጌታቸው ጫኔ ተናግረዋል።
ከተሳስ ወር ጀምረን አልማን በተመለከተ አልማ ማህበር ነው ልንከፍል አንችልም፣ የጤፍ አዝሪታችንን ባልተጠበቀ ዝናብ አውቆብናል፣ የማዳበሪያ ጥሮት ይዞናል፣ ቤተ ክርስቲያናችን ተቃጥሎብን ደግሞ አሁንም ቢሆን ወጪ እያወጣነ ነው፣ ሀገሩ መረጠን ለምን አቤቱታ አቀረባችሁ በማለት አንደኛ አዱኛ አታለለና አዳነ ከፍ ያለው የተባሉት ግለሰቦች ትናንትና ከጧቱ ብድግ አድርገው ወደ የት ወስደው እንደጣሏቸው አላወቅንም። ስለዚህ ይህንም ያሰሩብን የወረዳው አመራሮችና የቀበሌው ዋና አስተዳዳሪ የህዝብ ደህንነት ኃላፊው እነሱ ናቸው። ብድግ አድርገው አራቶች ናቸው ወስዶ የጣሏቸው እና አሁንም ቢሆን ሰዎች በአድራሻ ተፈልገው አንደኛ ሰብአዊ መብታቸው ይከበርልናል።
አርሶ አደር አታለል ደራሴ የልማት ማህበሩ በአካባቢው ልማት እንደሚያለማ ቃል ከገባ በኋላ ቃሉን ባለመፈጸሙ ለመክፈል ፈቃደኛ እንዳልሆኑ ገልጸዋል።
አንከፍልም ብለን በምንላቸው ጊዜ ትምህርት የሚወጣው ከርሞ የሚወጣው እናንተ ይሆናል ተባለ።
ከዛ በኋላ ግን እንደገና በደሰው አላሳዩንም። አምናም ደልላችሁናል ዋሽታችሁናል መንግስት አይዋሽም እናንተ ከዋሽሻችሁ ግን እኛም ደግሞ እምነት አጣጣችኋል እኛም ይሄን አልማ አናውቅም ብለን ስንከራከር እነሱ በጣም ግዳጅ ገቡ። ግዳጅ ሲገቡ 12 ሰው አገሩ መርጦ ላካቸው አቤቱታ አቤቱታ ለምን ተመጣላችሁ የሚል እየተሳደዱ ነው ያለው። ያሳደዱአቸው ሰነበቱ አሁን ሁለቱን አስሯቸው እና ሁለቱ ሲታሰሩ አገሩ አሁን ከኋላ አለ ደግሞ እንደገና እንዲመጣ ሰው አለ። ምክንያቱም በአመት ባሉ ምድር አጫንቆ ለማካፈል ለማስከፈል አሁን አመት ባል ነው ጥምቀት ነው የግድ ለማሳመን ሲባል በአመት ባሉ ያዟቸው። እንግዲህ ማይም አርሶ ካለርሻ ማያውቅ ናቸው።
የምዕራብ ጎጃም ዞን የአልማ ጽፈት ቤት አስተባባሪ አቶ ባንት የታደሰ ስለ ጉዳዩ ተጠይቀው በእነሳ ቀበሌ የተፈጠረው ክስተት ከአማራ ልማት ማህበር አላማና ደንብ ጋር የማይገናኝ ነው፣ ጉዳዩንም በቅርበት እንደሚከታተሉ ገልጸዋል።
አልማ የልማት ማህበር እንጂ ሰውን ሊያስገድል ሊያስር ሊፈታ ከነሳሽው አቋያ የሚችልበት ተቋምም የለውም አሰራርም የለውም። እንዲህ አይነት መመሪያም ደንብም አላረቀቀም። ቢያረቅም ይሄ ማህበር ፈቃድ ሊያገኝ አይችልም ከመንግስት። መንግስት አይደለም ማህበር ነው። ስለዚህ በዚህ ደረጃ እዚያች በልዩ ሁኔታ ይነሳ ከይነሳም ጓጓት የምትባል እና በራሳቸው እንግዲህ ሌላ የመንግስት ወይም ሌላ የሚመለከተው አካል የሚያጠራው ሆኖ የምትነሳ በየጊዜው የምትስረከረክ ነገር ምንጯ ምንድን ናት የሚለውን ቀጣይ እኛም እንደ ማህበር ወርደን እናወያያለን፣ እንግባባለን ከህዝባችን ጋር። ስለመታሰራቸው መረጃ እያገኘው ያለው ገና ከአንቺ ስለሆነ ይሄንን ያደረጉ የእኛ በጎ ፈቃደኞች በበጎ ፈቃድ ከመንግስት ጋር ከሙያ ማህበራት ጋር እና ከሌሎችም አጋር ድርጅቶች ጋር በበጎ ፈቃድ እየሰራን ስለሆነ እንዲህ አይነት ችግር ካለው ወደ ቦታው ወርደን ከነገ ሰኞ ማክሰኞ ጀምረን ቦታው አካባቢ ሂደን ህዝቡንም አግኝተን እናጣራለን።
አርሶ አደር ጌታቸው እንደሚሉት ከዚህ በፊት በአባልነት ከምንከፍለው የተጋነነ ክፍያም ተጠይቀናል፣ ለዚህም አቅም የለንም ብለዋል። ችግሩን ከዞኑ እስከ ክልል ላሉ የመንግስት አካላት ማሳወቃቸውንም አክለው ገልጸዋል።
የሚባለው 200 ብር ነው የነበር፣ ዘንድሮ ግን 50% ጨምረው ነው ያመጡት። ምክንያቱም 400 መነሻ ሆኖ እስከ 1600 ነው የሚከፈል ተብለን የተያዝነ፣ እንደ በሬታችሁ ቆዳ ስፋት ተብለን የተያዝነ። ስለዚህ ግብር የምንከፍለው 200 ብር ነው ትልቁ ጣራ፣ ግን አልማው ደግሞ ኦቨር ሆኖ 1684 ነው የሚከፈለው። ስለዚህ አሁን እኛ በጣም ኑሯችን ስለደከመን አቅቶናል ብለን ስንጠይቅ ግን አትችሉም እያሰርነ ቢሆን ነው የምናስገርፋችሁ ተብለን ተገደላል ነው። ስለዚህ ማህበር የመግባት ያለ መግባት መብታችን ነው ብለን ለሆኖቶ ሰላም ዋና አስተዳዳሪ፣ ለሆኖቶ ሰላም ብልጽግና ፓርቲ፣ ለሆኖቶ ሰላም አልማ ቢሮ፣ ለአማራ ክልል ብልጽግና ፓርቲ፣
የምዕራብ ጎጃም ዞን የአልማ ማስተባበሪያ ጽህፈት ቤት ኃላፊ አቶ ባንት የታደሰ እንደሚሉት ማህበሩ በዞኑ ከ500,000 በላይ አባላት ያሉትና ወደ 3 ሚሊዮን ብር የሚጠጋ መዋጮ ከአባላቱ መሰብሰቡን ገልጸው በዚህ ዓመት 120 የሚጠጉ የትምህርት ተቋማት ተገንብተው ለመንግስት ማስረከባቸውን ጠቅሰዋል። በባህር ዳር ዙሪያ ወረዳ ተጨማሪ ትምህርት ቤቶች ለመገንባት ከአርሶ አደሩ ጋር ተነጋግረን የአባላት መዋጮ ከፍ እንዲል ተደርጓል ብለዋል።
የአልማ ምክር ቤት ወይም የአልማ ጉባኤ አለ። በዚህ ምክር ቤት ላይ እንግዲህ የ200 ብርና 150 ብር ሊከፍሉ የነበረውን ብር አርሶ አደሮቹ በጉባኤያቸውና በተወካዮቻቸው አማካኝነት መክረው ወደ 400 ብር 500 ብር እንደዚህና ያሻሻሉበት ሁኔታ እንዳለ እንረዳለን። ህዝቡ የሚችለውን እንዲያደርግ እንኳ እንዲቀዳ ሌላ ነገር እንዲያደርግና ህጻናት በዚህ ዘመን በተጎሳቆለ ትምህርት ቤት እንዳይማሩና የተሻሻለ ትምህርት ቤት እንዲሰራ ሰፊ እቅድ አቅደን እየተንቀሳቀስን ያለ እኛ 549,000 አባሎቻችንን ስናስከፍል በ453 ቀበሌዎቻችን ስናስከፍል ከ1600 በላይ ጎጦች ነው ያሉን መንደሮች ስናስከፍል ቅሬታ የተነሳው እዚህ አካባቢ ነው። ለምን ይነሳ ላይ እውን አርሶ አደሩ ከሌላው በተለየ የማምረት ሀብት የማግኘት ችግር አለበት?
ታሰሩ ስለተባሉ ሰዎች የሚያውቁት ነገር እንደሌለ የሚናገሩት የባህር ዳር ዙሪያ ወረዳ አስተዳዳሪ አቶ በቀለ ወርቁ ማንኛውም ቅሬታ ያለው አካል መጥቶ ማናገር እንደሚችል ገልጸዋል።
ማውቀው ነገር የለኝም። በተሳሳተ መንገድ ተመርተው ሂደው ካልሆነ በስተቀር ችግር ካለ እኔ በመመራው ቀበሌ እኔ ጋ ነው መምጣት የሚገባቸው ማለት ነው። የወረዳው አስተዳዳሪ ሁኜ ሳበቃ እኔ ጋ የመጣ ቅሬታ አቅራቢ የለም።
ስለ አማራ ልማት ማህበር አላማና ተያያዥ ጉዳዮች ከሚመለከታቸው የማህበሩ ከፍተኛ አመራሮች ተጨማሪ መረጃ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታይ ወደ ትግራይ ስናልፍ የኤርትራ ሰራዊት ከተለያዩ የትግራይ ክልል ከተሞች መውጣት መጀመራቸውን የአይን እማኞች ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከአድዋ፣ አክሱምና ሽረ እንዳስላሴ ከተሞች መውጣት መጀመራቸውን ነዋሪዎቹ ተናግረዋል። ሙልጌታ ጽባህ ተጨማሪ አለው።
የአድዋ ከተማ ነዋሪ የሆኑት አቶ ሀጎስ ገብረ ዮሐንስ እንደሚባሉ የገለጹት የአይን እማኝ ዛሬ ጥር 12/2015 ዓ.ም ከጧቱ 12 ሰዓት ጀምሮ እስከ ረፋዱ 5 ሰዓት የኤርትራ ኃይሎች ከዕዳጋ ዓርብና ማርያም ሸዊቶ ከተባሉ አካባቢዎች አቅጣጫ በብዙ ተሽከርካሪዎች ተጭነው አድዋ ከተማ ተሻግረው ወደ አክሱም አቅጣጫ ሲወጡ አይቻለሁ በማለት ተናግሯል።
ሻቢያዎች የመውጣታቸው ምልክት እየታየ ነው። በጣም ብዙ ሰራዊት ነው መኪኖች የኤርትራ ባንዲራ ይዘው ጌም ኦቨር እያሉ እየፎከሩ የጨሁ ክላክ እያደረጉ ነው ያረፈዱት። በአገሬማ ገብተው ወደ አልመራ አድርገው ወደ አክሱም ታጫ ነው ሄዱ።
እነዚህ ኃይሎች በህዝብ ላይ በደል ፈጽመዋል ብለው መውጣት መጀመራቸው ህዝቡ ደስተኛ ነው በማለትም ገልጸዋል።
ሰላማችን ወደ ነበረበት ይመለሳል እንኳን ይሄድልን እያለ የተለያዩ ጉዳይ ይነበባል። ግን በመሄዳቸው ግን በጣም ደስተኛ ነው ህብረተሰቡ።
ከክልሉ ሙሉ በሙሉ ሊወጡ ይገባል ያሉት አቶ ሀጎስ ይህም በገለልተኛ አካል መጣራት አለበት ብለዋል። በተመሳሳይ በአድዋ አክሱም አቅጣጫ የመጡ የኤርትራ ሰራዊት የጫኑ ብዛት ያላቸው ተሽከርካሪዎች የሽረ እንዳስላሴ ከተማ አልፈው ወደ አድዳሮ አቅጣጫ እየሄዱ ናቸው ሲሉ የሽረ ከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በከተማዋ መሀል ተሽከርካሪዎች እንዳይንቀሳቀሱ ታግደው እንደነበርና የኤርትራ ኃይሎችም ተጠብቀው እንዲወጡ መስመሩ የኢትዮጵያ መከላከያ ሰራዊት ሲጠብቁት ነበር ብለዋል። የነዋሪዎቹ አስተያየት በድምጽ ለመቅረጽ የስልክ ኔትወርክ መቆራረጥ አስቸጋሪ አድርጎታል። ይህ ዘገባ እስከተጠናቀረበት ሰዓት ስለ ሰራዊቱ መውጣት የኤርትራ መንግስት ያለው ነገር የለም። በተመሳሳይ የትግራይ ክልልና የኢትዮጵያ መንግስት እንዲሁም የአፍሪካ ህብረት የሰላም ስምምነት ተግባራዊነት የሚከታተል ቡድን ስለ ጉዳዩ ያሉት ነገር የለም። በሌላ በኩል የአማራ ክልል ልዩ ኃይሎች ከትግራይ ክልል ሽረ እንዳስላሴ ከተማና አካባቢው መውጣታቸው ባለፈው ሳምንት የኢትዮጵያ መከላከያ ሰራዊት አስታውቆ የነበረ ሲሆን ነገር ግን ሽረ የሚገኙ የሰብአዊ ረድኤት ሰራተኞች አሁንም ቁጥራቸው የበዛ የአማራ ኃይሎች በሽረ ከተማ እንደሚገኙ እንደገለጹለት ጠቅሶ ሮይተርስ ዘግቧል። መሬት ላይ ያለው ሀቅ ግን የትኛው እንደሆነ ሮይተርስ ማረጋገጥ እንዳልቻለም ጠቅሷል። የአፍሪካ ህብረት ዋና አደራዳሪ የቀድሞው የናይጄሪያ ፕሬዚደንት ኦሊሴገን ኦባሳንጆ ለፋይናንሻል ታይምስ ባለፉት ቀናት በሰጡት ቃል የኤርትራ ኃይሎች ከትግራይ መውጣት ጀምረዋል ብለው ነበር፣ በአሁኑ ጊዜ ድንበር ላይ ነው ያሉት በማለትም ገልጸው ነበር። የህወሀት ቃል አቀባይ አቶ ጌታቸው ረዳም በትዊተር ገጽ በሰጡት መልስ የኤርትራ ኃይሎች በትግራይ ነው ያሉት፣ ሀሳባቸው በፍጹም አልቀይሩም ብለው የአፍሪካ ህብረት የሰላም ስምምነት ትግበራ የሚከታተል ቡድንም እነሱ ወዳሉበት አልተጠጋም በማለት መልስ ሰጥተው ነበር። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር ከማለፋችን በፊት ግን አንድ ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ተመልሰናል። በዚህ በሁለተኛው አጋማሽ መሰናዷችን የኢትዮጵያን የቱሪዝም ሁኔታ የሚያስቃኙ ዘገባዎች ይኖሩናል። ወደ መጀመሪያው የቱሪዝም ዘገባ እንለፍ። በሰሜን ኢትዮጵያ ጦርነትና በኮቪድ-19 ወረርሽኝ ምክንያት ከፍተኛ የጎብኚዎች እጥረት አጋጥሞት እንደነበር የሚናገረው የሰሜን ተራሮች ብሔራዊ ፓርክ ከሰላም ስምምነት ወዲህ መነቃቃት እየታየበት መሆኑን በዘርፉ የተሰማሩ ባለሙያዎችና የክልሉ መንግስት አስታውቀዋል። በዚህ ዙሪያ የአስጎብኚዎች ማህበር ሊቀመንበር አቶ ታደለ ሞላ፣ የሊማሊሞ ሎጅ ባለቤት አቶ ሽፈራው አስራትና የሰሜን ጎንደር ዞን የኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይን ያነጋገረው ደረጀ ደስታ ተከታዩን ዘገባ ልኳል።
በአማራ ክልል ሰሜን ጎንደር ዞን የሚገኘውና በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከተመዘገቡት ቅርሶች አንዱ የሆነው የኢትዮጵያው ሰሜን ተራሮች ብሔራዊ ፓርክ ኮቪድ-19 ወረርሽኝ ከመከሰቱ አስቀድሞ የቀነሰው የጎብኚዎች ቁጥር የሰሜን ኢትዮጵያው ጦርነት ሲጨመርበት የበለጠ ተመናምኖ እንደነበር የሰሜን ጎንደር ዞን የኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ይናገራሉ። የኢትዮጵያ መንግስትና ህወሓት ካደረጉት የሰላም ስምምነት በኋላ የጎብኚዎች ቁጥር እንደገና መነቃቃቱን የጠቆሙት አቶ ይርዳው ነገር ግን በወረርሽኝ ወቅት ፓርኩ አጋጥሞት የነበረውን ያስታውሳሉ።
ሰሜን ተራራዎች ብሔራዊ ፓርክ እንደሚታወቀው በዓለም ቅርስነት የተመዘገበ እጅግ ማራኪ የተፈጥሮ ሀብታችን ነው። በተለያየ ጊዜ የተለያዩ ቱሪስቶች እየመጡ ከፍተኛ የሰው ኃይል የምናሰማራበትና ለመንግስትና ለህብረተሰቡ ከፍተኛ ገቢ የሚያስገኝልን ድንቅ ተፈጥሮ ሀብታችን ነው። ነገር ግን ከ19-20 ባለው ሁኔታ የተከሰተው የኮቪድ-19 ወረርሽኝ አማካኝነት የቱሪስት ቁጥር ከጊዜ ወደ ጊዜ እየቀነሰ መጣ። ከዛ በኋላም ጦርነቱ ተጨመረበት፣ የነበረው የቱሪስት ቁጥር በጣም ቀነሰ፣ የተጠቃሚዎች ቁጥርም ቀነሰ፣ ገቢውም በጣም እየቀነሰ መጣል።
ከኮቪድ-19 በፊት በ2010ና 2011 ዓ.ም 80% እድገት በማስመዝገብ 32,400 የውጭ አገር ጎብኚዎች እንደነበሩት ያስታወሱት ኃላፊው በኮቪድ-19 ወረርሽኙ ላይ የጦርነቱ ሁኔታ በመጨመሩ የጎብኚዎችም ሆነ የገቢው መጠን እጅግ እያሽቆለቆለ መምጣቱን ይናገራሉ።
ምክንያቱም አካባቢያችን እንደሚታወቀው የጦር ቀጠናም ስለነበረ ከ2018 ወደ 2019 80% እድገት ነበረው። ነገር ግን ከ2019 እስከ 2022 ያለው ውርደት ደግሞ ወደታች 90% ነው ማለት ነው፣ -90%። ይህ ማለት ምን ያክል በጣም አካባቢ እንደተጎዳና የቱሪስት ቁጥር ኦልሞስት ቀርቷል ማለት ይቻላል። እንግዲህ ከ32,000 ቱሪስት 700 ቱሪስት ነው የመጣው ማለት ነው 2022።
አቶ ይርዳው የጦርነቱ ሁኔታ ያስከተለው ቀውስ በቱሪስቶችና ለመንግስት በሚያስገባው ገቢ ብቻ ሳይሆን ኑሯቸውን በቱሪዝም ዙሪያ በመሰረቱ የተለያዩ የህብረተሰብ ክፍሎችም ላይ ያስከተለውን ጉዳት ከፍተኛ መሆኑን አስረድተዋል።
እንግዲህ በዚህ ወደ 120 በላይ የሚሆኑ የቱሪስት አስጎብኚዎች አሉ፣ ጋይዶች ማለት ነው። ወደ 90 የሚጠጉ ምግብ አብሳዮች አሉ። በመቶ የሚቆጠሩ አጃቢዎች አሉ። በቅሎ ጫኞች አሉ። በቅሎ አከራዮች አሉ። የመኪና ባለቤቶች አሉ። ሎጂዎች አሉ። ሆቴሎች አሉ። ካፌዎች እና ሬስቶራንቶች አሉ። በአጠቃላይ የአገልግሎት ሰጪ ተቋማት እጅግ ከፍተኛ ገቢ የሚያገኙ የነበሩት በእነኚህ በሁለት ተደራራቢ ችግሮች ምክንያት በኮቪድ-19 እና በጦርነቱ ምክንያት በጣም አሽቆልቁሎ የቆየበት ሁኔታ ነው ያለው።
ከጎንደር ከተማ 120 ኪሎ ሜትር ርቀት ላይ የሚገኘው የሰሜን ተራሮች ብሔራዊ ፓርክ 412 ስኩዌር ኪሎ ሜትር ላይ ያረፈ የተፈጥሮ ፓርክ ነው። የብዝሃ ሕይወት ስብጥሩ የተሰናሰሉ ተራሮቹና በውስጡ አቅፎ የያዛቸው ብርቅ የዱር እንስሳት ዓለም አቀፍና የአገር ውስጥ ጎብኚዎችን የሚስቡ መሆኑን በቱሪዝምና በክልሉ መገናኛ ብዙሃን የተዘጋጁ ጽሑፎች ያመለክታሉ። በኢትዮጵያ ረዥሙ ተራራ ራስ ዳሽን እንደ ዋልያ፣ አይቤክስ፣ ጭላዳ ዝንጀሮ፣ ቀይ ቀበሮ፣ የምኒልክ ድኩላ የመሳሰሉት ብርቆቹ የዱር እንስሳት የሚገኙት በዚህ ፓርክ ነው። በደባርቅ የሊማሊሞ ሎጅ ባለቤት አቶ ሽፈራው አስራት ከነዚህ አንዱ ናቸው። ከኮቪድ-19 ማገገም አሳይቶ የነበረው የቱሪዝም እንቅስቃሴ በጦርነቱ ወቅት ሙሉ ለሙሉ በመዳከሙ በሰራተኞቻቸውም ላይ ጉዳት ማድረሱን ያስረዳሉ።
በኮቪድ ወቅት እንግዲህ ብዙ የቱሪስት ፍሰት ቀንሶ ነበር። ደግሞ ትንሽ ኮቪዱም እየተለመደ በመጣ ሰዓት ቱሪዝም ሊነቃቃ ሲል በአጋጣሚ የሀገር የማስከበር ዘመቻ ቀጠለና የቱሪዝም ፍሰቱ ኮምፕሊትሊ አቁሞ ነበረ እና ቢያንስ ኮቪድ ፕላስ ይሄ በተጨማሪ የሀገር ማስከበር ዘመቻው ኦልሞስት ከ2 ዓመት ተኩል በላይ ፈጀና እኛ ሎጅ ራን የምናደርግ ሊማሊሞ ሎጅ ነው የእኛ ቤት። ፕላስ ደግሞ እዛ አካባቢ ያሉ የቱሪስት አስጎብኝነት፣ በከብት መጫኝነት፣ በምግብ አብሳይነት የሚጠቀሙ ማህበረሰቦች በሙሉ አፌክትድ ሆኑ እና ያ ደግሞ ኢቨን ሂማኒታሪያን እርዳታ ሁሉ እስከ ማግኘት የደረሱ ልጆች በአካባቢው ነበሩ። እኛ ልጆች ወደ 55 የሚሆኑ ሎካል ሰራተኞች ነው ቀጥረን ስናሰራ የነበር። ኮቪዱን እንቋቋም ያለን ብለን አስበን ለአንድ አመት ተኩል ወይም ለሁለት ኦልሞስት ወደ ሁለት አመት እነዚህ 55 ሰራተኞች ያለምንም ገቢ ደሞዝን ከፍል ነበር።
ሌላው 108 አባላት ያሉት የአስጎብኚዎች ማህበር ሊቀመንበር አቶ ታደለ ሞላ በአስጎብኚዎች ላይ ከፍተኛ ጉዳት መድረሱን ገልጸው ሁኔታዎች እየተሻሻሉ መምጣታቸውን ይናገራሉ።
ሳይቱ በጣም ተጎድቷል በሰዓት። እንደዛም ሆኖ ግን በጣም ጊዜው ረጅም ስለነበረ ኦልሞስት ወደ 4 አመት ጊዜ ሆነ ስለሆነ አሁን በጣም እጅግ ፈታኝ ነው። 95% በላይ ማህበረሰቡ በዚህ ተሰማርቶ የነበረው በጣም ያሳለፈው ጊዜ በጣም መስጠ።
አካባቢው የጦር ቀጠና ሆኖ መቆየቱን የገለጹት የዞኑ ኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ከሰላም ስምምነቱ በኋላ የቱሪዝም እንቅስቃሴው የማንሰራራት ምልክት ማሳየቱን ይናገራሉ።
ነገር ግን በዚህ አመት ደግሞ የጦርነት ሁኔታም እንደሚታየው ያዩ ነጻ ለወጣና አሁን የተፈጠረውን የመንግስትና የፒኤልኤፍን ስምምነትን ምክንያት በማድረግ አካባቢው እያገገመ የመጣበት ሁኔታ ነው ያለው። ቱሪስቶች ቁጥር አሁን ወደ 3000 እየደረሰ ነው ያለው። እንግዲህ በዚህ አመት እንግዲህ ያ ማለት በጣም አድጓል ማለት አይቻልም፣ ግን የማደግ ምልክት አለው። ሰላም በሚሆን ጊዜ ቱሪስቱ እየመጣ ነው ያለው። ከህብረተሰብም እንግዲህ ተስፋ የሚያደርገው ይህን።
በጎንደር የሚከበረውን የጥምቀት በዓል አስታከው ወደዚህ የሚመጡ ጎብኚዎችን ጨምሮ አካባቢው የመነቃቃት ምልክት እያሳየ መሆኑን የተናገሩት የሊማሊሞ ሎጅ ሆቴል ባለቤት አቶ ሽፈራው ተስፋቸው እያንሰራራ መሆኑን ገልጸዋል።
እኛ ጋም አሁን ፈረንጆች አዲስ አመትና ክሪስማስ ምክንያት በማድረግ ሎጅ ላይ ያረፉ የተለያዩ ሰዎች አምባሳደሮች ነበሩ። ከተለያየ ሀገር የመጡ አዲስ አበባ የሚኖሩ አምባሳደሮች አልፈዋል እኛ ቤትም ሊማሊሞ ሎጅ። በተጨማሪም አሁንም ይህንን የጥምቀትን ባህል ምክንያት በማድረግ ጎንደር መቼም በጥምቀት ይታወቃል እና እሱን ምክንያት በማድረግ ጎንደር ላይ ሆቴሎች ቢዚ ናቸው። ሎካል ቱሪዝሙ ነው እንጂ በብዛት ቱሪስቱ አይደለም ቤቱን የሞላው። እኛ ጋም ብዙ የተለያዩ አበሾች አሁን እዚህ ሀገር ውስጥ የሚኖሩ ኦር ደግሞ ቤተሰብ ሊጠይቁ የሚመጡ እንግዶች የጥምቀትን ሰሞን እኛ ጋር ፉሊ ቡክድ ናቸው። ስለዚህ ያለው እንቅስቃሴ ተስፋ የሚሰጥ ነው ነገሩ። አሁን የተጀመረው የሰላም ስምምነቱ በሰላም ካለቀ ቱሪዝሙ ከእንደገና የማነቃቃት ነገር ያሳያል የሚል ግምት አለኝ እኔ። ጥሩ ሁኔታ ነው ያለው። ይህ ነው እንግዲህ እኛ ጋር የምናየው ነገር። አሁን
በጦርነት ወቅት በፓርኩ ላይ የደረሰ ጉዳት ባይኖርም በአካባቢው በነበሩ የከባድ መሳሪያ ተኩሶች እንደ ዋሊያ፣ አይቤክስ የመሳሰሉ የዱር እንስሳት በጩኸቱ መረበሻቸውን ያነጋግርናቸው እንግዶች ነግረውናል። አካባቢው አሁን ፍጹም ሰላም የሰፈነበት መሆኑንም አረጋግጠው ለበዓል ወደ ጎንደር የሚመጡ ጎብኚዎች ወደ ፓርኩ በመምጣት ይጎበኙናል ብለው ተስፋ እንደሚያደርጉ ገልጸዋል።
ከዚሁ ከቱሪዝም ዜና ጋር በተያያዘ በኮቪድ-19ና ለሁለት ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት ምክንያት የኢትዮጵያ ቱሪዝም ኢንዱስትሪ $2 ቢሊዮን መክሰሩን የተቋሙ ባለስልጣናት አስታውቀዋል። በጥቅምት ወር የተካሄደውን የሰላም ስምምነት ተከትሎ ግን ቱሪዝሙ መነቃቃት የቱሪዝም ሚኒስቴር ጥረቶችን እያደረገ ሲሆን በዚህ ሳምንት የተከበረው የጥምቀት ክብረ በዓል በሺዎች የሚቆጠሩ ጎብኚዎችን መሳብ እንደቻለ ተመልክቷል። ማያ ምስክር ከአዲስ አበባ የላከችውን ዘገባ ኤደን ገረመው ታቀርበዋለች።
በየዓመቱ በጥር 10ና 11 ለሚከበረው የጥምቀት በዓል ቀሳውስቱ ዝማሬ የጀመሩት በጊዜ ነበር። የዘንድሮ ዓመታዊ ክብረ በዓል በሰሜኑ የሀገሪቱ ክፍል የነበረው ጦርነት ካበቃ በኋላ የተከበረው የመጀመሪያው የጎዳና በዓል ነው። በህዳር ወር ላይ በህወሓት ኃይሎችና በፌዴራል መንግስቱ መካከል የተደረገው የሰላም ስምምነት ጎብኚዎች ደህንነት እንዲሰማቸው አድርጓል። ሮሄና በርገርና ጓደኛዋ ፋጢማ አርኖስ ጃንሜዳ በተከበረው ክብረ በዓል ላይ ታደመው ነው ያገኘ ናቸው። ሁለቱ ጓደኛሞች ከፈረንሳይና ከጀርመን የመጡት። ሮሄዳ በቅድሚያ
I'm half Ethiopian, half German, so I've been in Ethiopia before. Last time
እኔ ግማሽ ኢትዮጵያዊ ግማሽ ጀርመናዊ ነኝ። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2020 እዚህ መጥቼ ነበር፣ ከሶስት ዓመት በፊት ማለት ነው። ባለፈው ዓመት ልመጣ አስቤ ነበረ፣ ቢሆንም በግጭቱና በኮቪድ ምክንያት ቀርቻለሁ። ነገር ግን ቤተሰብና ጓደኞቼ እዚህ ስላሉ በጣም መምጣት ፈለግኩ እና ደግሞ ናፈቅኩ። በጣም መምጣት ፈልጌ ነበር። ነገሮች እስኪስተካከሉ ነበር የምጠብቀው።
ጓደኛዋ ፋጢማም ወደ ኢትዮጵያ ስትመጣ የመጀመሪያዋ ነው።
So when I read like newspapers, when I was talking to people and everything,
ጋዜጦች ሳነብና ሰዎችን ሳነጋግር ሁሉም ሰው ተጠንቀቂ የመሳሰሉትን ነገሮች ነበር የሚለኝ። ነገር ግን እንደሚመስለኝ ሁሉም ቦታ ያው ነው። እኔ ደግሞ ሀገሪቱን መጎብኘት ፈልጌ ነበር። ለዛ ነው እዚህ ያለሁት።
ይሄ ማለት ታዲያ በቱሪዝም ኢንዱስትሪ ውስጥ ለሚሰሩ ሰዎች የተሻለ ነገር እየመጣ ነው የሚለውን ተስፋ የፈነጠቀ ነው። ሄኖክ አበበ ባለፉት 10 አመታት ዓመታት የጥምቀት ክብረ በዓል ማዕከል በሆነችው በጎንደር ከተማ በቱሪዝም ዘርፍ ውስጥ አገልግሎት ሲሰጥ ቆይቷል። ነገር ግን ባለፉት 3 ዓመታት ደግሞ የሥራ ዕድል እየተመናመነ መምጣቱንም ይገልጻል።
ከዛ በኋላ ደግሞ እንደዚሁ በተጨማሪ ጦርነቱ ጀመረ። ይባስ አንፎርቹኔትሊ ደግሞ የኛ እንግዶች ከዚህ ከዌስት ዩሮፕ የነበሩ እንግዶች ስለነበረ አንዳንዴ እንደ ኤምባሲዎቻቸውም ወደዛ እንዳይሄዱ የሬድ ላይን እንደዚህ አይነት እንትኖች ስለነበሩ ማዕቀቦች በጣም ጎድቶናል። በጣም ከባድ ነው የነበረው ወቅቱ።
በዚህ ወቅት ታዲያ ሄኖክና ሌሎች አስጎብኚዎች ትኩረታቸውን ወደ ሀገር ውስጥ ጎብኚዎች መልሰዋል። ነገር ግን በአንድ ወቅት የትግራይ ኃይሎች ጎንደር ሲገቡ ሄኖክ ቱሪዝሙን አቁሞ ትግልን ተቀላቅሎ እንደነበረም ያስታውሳል።
ቻሊ ወረራም ስለተፈጸመብን እዚያ አማራ ክልል እዚህ ጎንደር አካባቢ የወራሪው የትግራይ ኃይል እንደዚህም ሞክሮ ስለነበር እዚህ በውጊያውም ተሳትፌያለሁ። ወደ የህልውና ዘመቻው ከታወጀበት ቀን ጀምሮ ወደ ግንባር ዘምቼ እንግዲህ ኢንድ ወታደርም ሁኜ ነበር።
ኢትዮጵያ የቱሪዝም ዘርፏ በመስተጓገሉ ምክንያት ከፍተኛ የሆነ የገንዘብ ኪሳራ እንዳጋጠማት ሚኒስቴር ዴኤታ አቶ ስለሺ ግርማ ይናገራሉ።
ኮቪድ-19 እና በጦርነቱ ምክንያት ከ1 ቢሊዮን ከ2 ቢሊዮን ዶላር በላይ እንደ ሀገር ማግኘት የነበረብንን ሀብት ወይም የውጭ ምንዛሬ ሳናገኝ ቀርተናል ብዬ ነው የማምነው። በቱሪስት ቁጥርም ካየ ነው ከ2-3 ሚሊዮን ቱሪስቶች በላይ ወደ ኢትዮጵያ መጥተው መጎብኘት የነበረባቸው መዝናናት የነበረባቸው ኢትዮጵያ ውስጥ መጥተው ጥናትና ምርምር ማድረግ ኮንፈረንሶችን፣ ኤግዚቢሽኖችን መሳተፍ የነበረባቸው ዓለም አቀፍ ቱሪስቶች በተለያየ መንገድ ወደ ኢትዮጵያ ሳይመጡና ሳናስተናግድ ቆይተናል ማለት ነው።
የሰላም ስምምነቱ እየተፈጸመ ባለበት በአሁኑ ወቅት ሚኒስቴር መስሪያ ቤቱ የተጎዳውን ኢንዱስትሪ ለማነቃቃት እየሰራ ይገኛል። ይህ እንቅስቃሴ የቱሪዝም መዳረሻ ወደሆኑ የትግራይ ከተሞችና እንደ ላሊበላ ላሉ በአማራ ክልል ወደሚገኙ የቱሪዝም መስህቦች የሚደረጉ የአውሮፕላን በረራዎችንም በድጋሚ ማስጀመርን የጨመረ ነው። ባለስልጣናትም ከአፍሪካ ሀገራትና ከመካከለኛው ምስራቅ ሀገራት ተጨማሪ የቱሪዝም አማራጮችንና አቅርቦቶችን እየሻቱ ይገኛሉ።
በተከታይ የምናልፈው ደግሞ ከ2 አስርት ዓመታት የአሜሪካ ቆይታ በኋላ ወደ ኢትዮጵያ የተመለሰችው የድምጻዊት ማሪቱ ለገሰ ዝግጅት ይሆናል። ከ2 አስርት ዓመታት የአሜሪካ ቆይታ በኋላ በቅርቡ ወደ ኢትዮጵያ የተመለሰችው ድምጻዊት ማሪቱ ለገሰ ለመጀመሪያ ጊዜ በናፍቆት ከሚጠብቋት አድናቂዎቿ ጋር የማይረሳ ቆይታ አድርጋለች። የወሎ ዩኒቨርሲቲ ከ7 ዓመታት በፊት ያበረከተላትን የክብር ዶክትሬትም ለአርቲስቷ በአካል ሰጥቷታል። ባልደረባችን መስፍን አራጌ በስራዋና በህይወቷ ዙሪያ ከአርቲስቷና ከስራ ባልደረባዋ ድምጻዊት ፀሐይ ካሳ ጋር ቆይታ አድርጓል።
ወላጆቿ ካወጡላት ስያሜ በላይ በአድናቂዎቿ ማንቆለጳጰሻ ነው የምትታወቀው ድምጻዊት ማሪቱ ለገሰ። ማሪዋ ይሏታል ወሎዬዎች። አንዳንድ የጥበቡ ጥበበኞች የአምባሰሏ ንግሥት ሲሉ የድምጻዊዋን ክብር ያነግሱታል። የለም ከአምባሰልም አልፋ የኢትዮጵያ ቅኝት መቤት ነች ሲሉ የሚፈርጇትም በርካቶች ናቸው። 5 አስርት ዓመታትን እንደተሻገረ የሚነገርለት የድምጻዊዋ የሙያ ጉዞ ስኬትና ፈተና አስተናግዷል። በተለይም ትላለች ድምጻዊት ማሪቱ ከሀገርና ከወገን ርቆ ከ2 አስርት ዓመታት በላይ በውጭ ሀገር መኖር ከባህር የወጣ አሳ ያደርጋል። የአሜሪካ ድምጽ የአሜሪካ ቆይታና ህይወቷን ጠይቋት ነበር።
ህይወት መቼም እንደማይቻል የለም። አዎ ህይወት እንኳን ተበተሰብ ተልጆች የተነጥዬ ይህን ያህል አመት ይከብዳል። እኔ ባለዋራውም ሁሉም የሚያውቀው ነው። እኔ በጣም ከብዶኛል። በጣም ብዙ ችግር ተነባብሮብኛል። በበሽታዬም በልጆችም ማማት ብዙ ስቃይ ደርሶብኛል። ግን ደግሞ እርሜ ለሀገሬ ህዝብ፣ እርሜ ለኢትዮጵያ ህዝብ፣ እርሜ ለስራ ጓዶቼ ትታመም ማስታመም ሊሞትብኝ አስተዛዝ ነው። በጣም መቼም ሰው በሰው ይረሳል እና ተመስገን
ማሪዋ ብዙ ሰዎች እንደሚሉት እሷ
ብዙዎችን የምታስደስተውን ያህል በውስጧ ብዙ ሀዘን አለ እና ሀዘኗን ችላ ነው ለብዙሀኑ የደስታ ምንጭ የሆነች ይልሻል። ትስማሚበታለች ነበራ።
በጣም እውነት ነው። በእውነት ወንድሞቼ፣ እህቶቼ፣ ልጆቼ ሲያልቁ ያን ሁላ የመጨረሻ እየተትሞትብኝ የግዳዋ በእውነት ዓለም ነው የተንቀጠቀጠው። ዓለም ህይወቴን ስቻለሁ እንደው ልትሞት ነው ተብሎ ብዙ ደረጃ ደርሻለሁ። ግን ተመስገን እሱ ጌታ እዛ በቃ ጌታ ያን ሁሉ ችዬ ተቋቁሜ እዚህ ደረጃ ደርሻለሁ እንጂ በእኔ በአሜሪካን ላይ እየደረሰ ሶስት ኦፕሬሽን ሆኛለሁ። ከዛ ሞት እግሬ ሽባ ሆኖ 5 ዓመት ሙሉ ያን ያህል ትኖር መቼም ይቺው ድምጣለች። በሷው ካሴት በነጣ የሰሩልኝ ሰዎች አሉ። ካሴቴንም ሰርቼ እነሱ አገዙኝ። ያው መቼም ሰው ስለሚወደኝ ስለሚያዝን ስለሚያከብረኝ ያው በሰው
ከአመታት ጥረት በኋላ የናፈቃትንና የናፈቀችውን ሀገርና ህዝቧን ለማየት መታደሏን በልዩ ቃላት ትገልጻቸዋለች። የፈጣሪዋን ድጋፍ በማስቀደም
ምን ለሱ ምን ዋጋ ይከፈላል? የሀገሬ ህዝብ በጣም አከበረኝ። ማንም አርጎት ማንም አግኝቶት የማያውቀው ነው እኔ ያገኘሁት እና አሁን እንባ ያናብሶልኛል የኢትዮጵያ ህዝብ። በጣም ነው የማመሰግነው። በእውነት እንዲህ ያለም ክብር ያገኘ የለም። እኔ በህይወቴ እግር እንዳጀን ይዤ ይህን ክብር ማገኘቴ በጣም ከፍተኛ ደስታ ነው የተሰማኝ። በጣም ከፍተኛ ነው። እኔ ወጣቱ ይህን ያህል ያቀኛል ወይ ነው ያልኩት። ወጣቱ እኔ እንግዲህ ይህን ያህል እኔ ተርኩ እንኳ የተፈጠሩ ልጆች አሁን እንዴት ነው የሚያከብሩ? ተማሪዎች ቤት የደረሰ አሁን እዚህ ቁጭ ብዬ የቆረቆሩ እናያት ይሉኛል። በጣም ይሄ በገንዘብ የማይገዛ የሰው ፍቅር ሰጥቶኛል።
የማሪቱ የድምፃዊነት ጉዞ ረጅም ዘመናትን ቢሻገርም ከሙዚቃ ቡድኖች ጋር መለማመድን የጀመረችው በ1960ዎቹ ማገባደጃ ከወይዘሮ ስህን የሙዚቃ ቡድን ጋር ነበር። እምብዛም ሰዓት ቆይ ከአካባቢው አልፋ ወደ አገር አቀፍ ደረጃ እውቅና ያሸጋገራትን የወሎ ላሊበላ ኪነት ቡድንን ተቀላቀለች። በ1970ዎቹ መጀመሪያ
የወሎ ወይዘሮ ስህን ትምህርት ጋራ እነሱ ጋራ መጀመሪያ እነሱ ጋር ነው የጀመርኩት። በኋላ ብሩክ ክፍሌ የሚባል ነበር አንድ የሙዚቃ ኃላፊ፣ እሱ ነበር ተማሪዎቹ ጋር ነበር የዛ ጊዜ እነሱ ጋር ጀመርኩ። በኋላ ትንሰባሰብ ሲፈርስ ምንም ቲል እንደገና ተየቀበለው እየተመረጠ መቋቋም ጀመረ። እንዴት ተሰበሰብን? ቀለም ወርቅ ደበበ መጡ እና ነራጌማም ዲሲ ዞንን አሰፋ ለገሰም እኔም እዚሁ ነው ያለሁት። እነሱ መጀመሪያ እኛን ያዙ። ከዛ በኋላ ተየቀበለው ከትምህርት ቤቱ እየተሰባሰብ እሳቸው አሰባሰቡን። ያው እያደግን መጣመቸው ተመንግስቱም እንዲሁ አይዟቸው ችሉ ምን ችሉ ከፍተኛ ደረጃ ደረስ መታወቅ መጣ።
ማሬዋ ዜማን ሰምቶ በራስ ቅላጼና ቀለም ከማስዋብ ያለፈ ሳይንሳዊ የሙዚቃ እውቀት ከዘመናዊም ሆነ ከመንፈሳዊ ተቋማት አልቀሰመችም። ተፈጥሮ ግን ከኔ ጋር በመሆኗ ኢትዮጵያዊ ቅኝትን ከነ ሙሉ ክብሩና ማዕረጉ አሳምሮ ለመከወን ችያለው ትላለች።
አራቱን ቅኝቶችን ብጫወት አብሬ ዝብዬ ሰው በድምጤ የሚያስቸግረኝ ነገር የለም። ምንም የሚቸግረኝ ነገር አምባሰል እኮ ሁሉ ይጫወተዋል። አምባሰልን ሁሉም እንደሚዘፋ ቃል እኔ ትንሽ የረዘም ሰምላከው እንጂ።
በዚህ ፕሮግራም ላይ ከያኒዋ የሙዚቃ ኮንሰርት በተለያዩ አካባቢዎች ለማቅረብ ከገባችው ውል ጋር ተያይዞ ድምጿን ማሰማት ባንችልም የጥበብ ንግስትነቷን ያገዘፉ የተለያዩ ስራዎችን ከተማ መኮንን፣ ባህሩ ቀኝ፣ ሀብተ ሚካኤል ደምሴ፣ ይርጋ ዱባለ፣ ራሄል ዮሐንስና ከሌሎች ጎምቶ የሙያ አጋሮቿ ጋር በህብረት እንዲሁም በተናጠል የራሷን ስራዎች አበርክታለች። ብዙዎች ከሚደነቁበት ብቃቶቿ አንዱ በየትኛውም የድምፅ እርከን ድምፅዋን ያለምንም መጨናነቅ የማውጣትና የማውረድ ብቃቷ ይጠቀሳል። በወጣ ድምፅ የተዋበ ቅላጼ፣ በወረደ ድምፅ አስገምጋሚ ድምፅ የማሪቱ መገለጫዎች ናቸው ይላታል በርካታ ዜማና ግጥም ያበረከተላት ዳምጤ መኮንን ባቢ።
እንደው ትንሽ ፊያቱ ላቅ ያለ ነው፣ ሞቅ ያለ ነው። እዛም አሜሪካ ፈረንቱ ሁላ ይገርመዋል። እኔ እንደው ፈረንቱ ተዝቻ ሮጊ ስደት ወጣ ይገመለ እንደ ባለ ስለመሰል በጣም ይገርማቸዋል። ዋት ይላል በቃ እና ሁሉ በጣም እና ያው እንግዲህ መንገዛገዝ ሲመጣ ድረስ እንሰራለን። ተመስገን በድምጥ በኩል ምንም ችግር የለብኝም። የማሪቱ ድምጽ አንድ ቀን ተዘጋሚ ጉፋ ነው አይዘጋውም።
ወሎ ዩኒቨርሲቲ ከአመታት በፊት ድምጻዊዋ በኢትዮጵያ የሙዚቃ ኢንዱስትሪ ላበረከተችው አስተዋጽኦ በሌለችበት የክብር ዶክትሬት ዲግሪ አጎናጽፏት ነበር። ከቀናት በፊት ደግሞ ክብሯን ከሚመጥን መስተንግዶ ጋር የሰጣትን ክብር በአካል አስረክቧል።
ከማይቱ ከንፈር ካንቻን ደመስ ፈልቆ ይኸው ዛሬ ድረስ እንዳንባሰል ጎራ አጣልባቁሞና ከቅርባችን ማጀት ከነፍሳችን ዘርቆ።
በዕለቱ በወሎ ዩኒቨርሲቲ እንደ አዲስ የተደራጀው የወሎ ላሊበላ ኪነት ቡድን ቀደምት የቡድኑን ስራዎች በማስታወስ መርሃ ግብሩን አድምቆታል።
ወሎ ዩኒቨርሲቲ በጣም ነው የማመሰግነው። በጣም ክብር ሰጥቶኛል። በሌለሁበት ይህን ክብር ሰጥቶኝ ነበር። አሁን ደግሞ ህዝብ ባለበት ዓለም በሚያየው ነገር በክብር ሰጥቶኛል። ይሄን ክብር በጣም ነው የማመሰግነው ብድግ ብዬ። ኮምበልሻ በጣም በእውነት በጣም ነው ደስ ያለኝ። እኔ ኮምበልሻ እንደዚህ እንደው እኔ እኮ የድሮ ሰው አይደለም እኮ የተቀበለኝ ወጣቱ ይሄን ያህል እንደዚህ ለእኔ ምን አውቆኝ ነው ማለት በጣም ነው የገረመኝ። ወጣቱ አክብሮኛል። ኮምበልሻ ደግሞ ትልቅ ክብር ሰጥቶኛል። አመሰግናለሁ። ተዝ ወደ ምን ያስፈልጋለሁ? ገንዘብ እኮ ቁም ነገር የለውም። ይህን ነበር የፈለግኩት እኔ በእውነት። እምባያን አብሶልኛል የወሎ ህዝብ።
የሙያ ባልደረባዋ ፀሐይ ካሳ ከአሜሪካ አብራት በመምጣት ደስታዋን ተጋርታለች። ፀሐይ እንደምትለው የማሪቱ መሸለም በትንሹ ወሎ በብዙ ደግሞ የኢትዮጵያ ባህል ሽልማት ነው።
ማሪዋን ያህል ትልቅ አርቲስት የምናያት ለእኛ እሷን በማየት ነው ያደግ ነው ከምንም ነገር በላይ የሚል ማሪዋ ድምጿ በቃ በዛን ሰዓት የድምፅን ከፍታና ዝቅታ ማወቅ በማንችልበት እድሜ የማሪዋን ግን ድምፅ ምን እንደሆነ ልታሳየን የቻለች ማለት አድገ ነው አለ አይደለ? አንድ ነገር ስትጀምር የድምፅን ነገር የምትወስነው ይሄ ወይ ከሌ ድምፃዊ ነው የምትል ስትበስል ነው። ግን እኛ ጥጉን አይተን ያደግ ነው ከመጀመሪያው ጀምረና ማሪዬ እና ማሪዋ ለሁላችንም እናት ነች። የሙያ እናታችን ነች። በሌላውም ባህሪዋ ማሪዋ በተለያየ ነገር አሁን በባህል ልብስ አካባቢ እሷ ላይ ያየን ያደግ ነው።
የኮምቦልቻ ከተማ አስተዳደር ወደ አውሮፕላን ማረፊያ የሚወስደውን ዘመናዊ መንገድ በማሪቱ ስም ሰይሞታል። ወሎ ዩኒቨርሲቲ በፈጠራ ያጎለበተውን የተሻሻለ ሽምብራ ዝርያ በስሟ ጠርቶታል። በቅርቡ ደሴ ከተማ ይገነባል ተብሎ ከሚጠበቀው ወሎ ባህል ማዕከልማ አንዱ ክፍል በስሟ እንደሚጠራ ይፋ ተደርጓል። በተውኔት በውዝዋዜና በድምፃዊነት ከማሪዋ ጋር ረጅም ዓመታትን የተጓዘችው ፀሐይ ካሳ ስለ ማሪቱ የተደረገውን ሁሉ ከብሮ ላስከበረ ባለውለታ የተሰጠ ያደራ ስንቅ ነው ነበር ያለችው።
በሚገርም ደረጃ እኔ ከምገምተው በላይ ነው ያደረጉት ነገር እና ለማሪዋ ይገባታል።
በተለይ ተወዳጁ የወሎ ላሊበላ ኪነት ቡድን የፖለቲካ ስርዓት ሰለባ ሆኗል ብላ ታምናለች ከያኔዋ። ቡድኑን አንቱ ካስባሉ የጥበብ ሰዎች ሰብሳቢ አጥተው በወደቁበት የቀሩ በርካቶች መሆናቸውን በማስታወስ እናም የማሪቱ ሽልማት የወሎ ላሊበላ ኪነት ቡድን ትንሳኤ ማብሰሪያ ጭምር እንደ ድምጻዊት ፀሐይ ካሳ
ማሪዋ ተሸልማለች። ማሪዋ ልጅ የወሎ ላሊበላ ኪነት ተሸልማለች። ያንን ነው የማየው በዛ ውስጥ። ምክንያቱም ወሎ ላሊበላ ኪነት በጣም የደከመ ብዙ መስዋዕት ያደረገ ኪነት ጓድ ነው። ፖለቲካ መጥፎ ነው እንደሚመስለኝ የፖለቲካ ነገር ነው እንግዲህ በደርግ ጊዜ ስለሰራን የደርግ ዘፋኞች ናቸው በመባል ነው እንግዲህ በሚቀጥለው ስርዓት ኢህአዴግ በመጣ ጊዜ ያንን የመሰለ ቡድን ሜዳ ላይ ነው የተቀላው እኔ እግዚአብሔር ይመስገን እኔ በሆን መኖሬን አይደለም ሌሎቹ ግን ስንቶቹ ናቸው ተበተነው የቀሩት
የተከበራችሁ አድማጮች ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ተመልሰን እንገናኛለን። ለዛሬው ሰላም ደሩ። መልካም ምሽት።